ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሚያዝያ 25 2016 ዓ.ም ስርጭታችን ጀመረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንት በፖሊስ ተይዘው እንደታሰሩ ከገለጸቻቸው አገልጋዮቿ የተወሰኑት መፈታታቸው ተሰምተዋል። ይህንና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን በምሽቱ ይዘናል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምታመሸው ብርሃን ኃይሉ ናት። ዋና አዘጋጃችን ደግሞ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችኋለን። እንግዲህ ወልደ ይጠብቃችኋል።
በድጋሚ እንደምናመሻችሁ። በሰሜን ኢትዮጵያ የሱዳንና የኤርትራ ፍልሰተኞች መጠለያቸውን ለቀው ወጡ። ኤርትራ የአሜሪካውን የሰብአዊ መብት ሪፖርት ቅጥፈት ስትል ገለጸች። እንዲሁም በኬንያው ጎርፍ የሟቾች ቁጥር እያሻቀበ ነው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በሰሜን ኢትዮጵያ አንድ በተባበሩት መንግስታት ድርጅት በሚተዳደር የፍልሰተኞች መጠለያ የነበሩ 1000 የሚሆኑ የሱዳንና የኤርትራ ፍልሰተኞች ለቀው መውጣታቸውን ድርጅቱ ዛሬ አርብ አስታውቋል። ፍልሰተኞቹ መጠለያውን ለቀው የወጡት ዝርፊያ፣ ተኩስ እንዲሁም እገታዎች ተፈጽመዋል የሚሉ ሪፖርቶችን ተከትሎ እንደሆነ አንድ የተመድ የስደተኞች ከፍተኛ ኮሚሽን ባለስልጣን ለኤኤፍፒ ዜና ወኪል ተናግረዋል። በአማራ ክልል በሚገኘው አውላላ የፍልሰተኞች መጠለያ ጣቢያ የነበሩትና ከሱዳንና ከኤርትራ የመጡት ፍልሰተኞች ደህንነት ስለማይሰማቸው ለቀው ወጥተዋል ሲል ተመድ አስታውቋል። የአውላላ መጠለያ ከመተማ 70 ኪሎ ሜትር ላይ የሚገኝ ሲሆን የስደተኞች ድርጅቱና የኢትዮጵያ ባለሥልጣናት ፍልሰተኞቹ ወደ መጠለያው እንዲመለሱ ቢያበረታቱም ፍልሰተኞቹ አልተቀበሉትም ተብሏል። ከመጠለያው 1.5 ኪሎ ሜትር ርቀው በመንገድ ላይ እንደሚገኙም ታውቋል። ኤርትራ የአሜሪካውን የሰብአዊ መብት ሪፖርት ቅጥፈት ስትል ገልጻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሀገራትን የሰብአዊ መብቶች አያያዝ በተመለከተ ባለፈው ሳምንት ያወጣውንና በኤርትራም ስላለው የመብት አያያዝ ሁኔታ ያካተተውን ሪፖርት በተመለከተ ሀገሪቱ በሰጠችው ምላሽ የተለመደና ለረጅም ጊዜ ተአማኒነት ያጣ የሐሰት ክስ ነው ብላለች። ዋሽንግተን ዲሲ በሚገኘው የኤርትራ ኤምባሲ የወጣው መግለጫ ዋናው ጉዳይ አሜሪካ ቀድሞውንም በሰብአዊና የመንግስት አስተዳደር ሌላውን ዓለም ልትሰብክ ሕጋዊም ሆነ ሞራላዊ መብት አላትን ሲል ጠይቋል። ባለፈው ሳምንት የወጣው የአሜሪካው ዓመታዊ የአገራት የሰብአዊ መብት ሪፖርት ኤርትራን በተመለከተ እንዳሰፈረው ከቀደመው ዓመት አንጻር የተለየ ለውጥ እንደሌለ፣ የኤርትራ መከላከያ ኃይሎች ባለፈው መጋቢት በሰሜን ኢትዮጵያ በነበረው ግጭት የጦር ወንጀሎችን ጨምሮ ግድያ፣ መድፈርና ሌሎች የጾታ ጥቃቶች መፈጸማቸውን፣ በአገሪቱ መንግስት የግዳጅ መሰወር፣ ሰቆቃ፣ ጭካኔ የተሞላበትና ኢሰብአዊ የሆነ አያያዝ፣ አስቸጋሪና ሕይወትን አደጋ ላይ የሚጥል የእስር ቤት ሁኔታ፣ በዘፈቀደ መያዝና መታሰር፣ የፍትህ አካላት ገለልተኛ አለመሆን፣ በፖለቲካ ምክንያት መታገት፣ በሌሎች ሀገራት በሚገኙ ኤርትራውያን ላይ የሚፈጸም ጭቆናና ሌሎችም የመብት ጥሰት ሲል የገለጻቸውን በዝርዝር አስቀምጧል። የኤርትራ ኤምባሲ የሪፖርቱን ይዘት፣ አሰራር፣ ትርክትና ድብቅ ገፊ ምክንያት በማያሻማ መንገድ ይቃወማል ብሏል መግለጫው። ሪፖርቱ ከተለመደውና በኤርትራ ላይ ከሚሰነዘረው መራር ወቀሳ ምንም የተለየ ነገር የለው ሲልም አክሏል ኤምባሲው። በኢትዮጵያ ስላለውና በመንግሥት ላይ ስለሚካሄደው አመፅና ጦርነት ሪፖርቱ በስፋት መዘርዘሩ ኤርትራን ማገናኘቱ አሜሪካ የሚያሳስባት የኤርትራ የሕዝብ ደህንነትና የቀጠናው ሰላምና መረጋጋት እንዳልሆነ አሳይተዋል ብሏል። ለጂኦፖለቲካ ጥቅም ሲባል የኤርትራን የማይገረሰስ መብት አደጋ ላይ በሚጥልና በቀጠናው ዘላቂ ሰላምና መረጋጋት እንዳይኖር የባይረን አስተዳደርም ለአመታት የነበረውን የአሜሪካ አቋም ዋና ጉዳዩ አድርጎ ቀጥሎበታል ሲል አክሏል መግለጫው። የውጭ ጉዳይ መስሪያ ቤቱ የሰብአዊ መብት ሪፖርት የአሜሪካን ጸረ ኤርትራ አቋም በድጋሚ ያሳየ እንደሆነም የዋሽንግተኑ የኤርትራ ኤምባሲ በመግለጫው አመልክቷል። በኬንያ በጎርፍ ምክንያት የሞቱት ሰዎች ቁጥር ከ200 በላይ እንዳሻቀበ የአገር ውስጥ ጉዳይ ሚኒስቴር ሲያስታውቅ፣ ወደ ጎረቤት ታንዛኒያ በመጠጋት ላይ ያለው አውሎ ንፋስም ስጋት ፈጥሯል። በምስራቅ አፍሪካ በመጣል ላይ ያለው ከፍተኛ ዝናብ ጎርፍ በማስከተሉ ሰብልና መኖሪያ ቤቶች ሲወድሙ በሺህ የሚቆጠሩ ተፈናቅለዋል። ባለፈው ሳምንት መጨረሻም በአዲስ አበባ 4 ሰዎች በጎርፍ አደጋ መሞታቸው ይታወሳል። በኬንያ ባለፉት 24 ሰዓታት ውስጥ 22 ሰዎች ሲሞቱ ከዝናብና ጎርፍ ጋር በተያያዘ የሞቱ ሰዎች ቁጥር 210 መድረሱን የአገር ውስጥ ጉዳይ ሚኒስቴር ዛሬ አርባ አስታውቋል። 165,000 ሰዎች ሲፈናቀሉ 90 የሚሆኑት የደረሱበት አልታወቀም ተብሏል። የአገሪቱ ፕሬዚደንት ዊልያም ሩቶ በመጪው ሳምንት ትምህርት ቤቶችን ለመክፈት ታቅዶ የነበረ ቢሆንም ላልተወሰነ ጊዜ ተዘግተው እንደሚቆዩ ዛሬ አስታውቀዋል። በዱባይ ደግሞ በአንድ ወር ውስጥ ለሁለተኛ ጊዜ በጣለው ከባድ ዝናብ ምክንያት በርካታ በረራዎች መሰረዛቸውን አንድ የአየር ማረፊያው ባለሥልጣን አስታውቀዋል። ሰራተኞች ከቤት ሆነው እንዲሰሩ፣ ትምህርት ቤቶችም በኢንተርኔት ማስተማራቸውን እንዲቀጥሉ የዱባይ ባለሥልጣናት የትላንቱ ዝናብ ከመጣሉ አስቀድሞ ማሳሰቢያ አውጥተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በመረጃ ላይ የተመሠረተ ነጻና ገለልተኛ ዘገባ ማግኘት መሠረታዊና ሰብአዊ መብት መሆኑን የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲ ዩኤስኤጂኤም ዋና ሥራ አስፈጻሚ አማንዳ ቤነት ዛሬ አስታውቀዋል። ቤኔት ዛሬ ሚያዝያ 3 እየተከበረ ያለውን የዓለም የፕሬስ ነጻነት ቀን አስመልክቶ ባስተላልፉት መልእክት የፕሬስ ነጻነት በዓለም ዙሪያ የከበደ ፈተና ውስጥ መሆኑን ጠቁመው ከዩኤስኤጂኤም እህትማማች ድርጅቶች አንዱ የሆነው የነጻ አውሮፓ ሬዲዮ ባልደረባ አልሱ ኩርማሼቫ ያላግባብ በሩሲያ እስር ቤት ውስጥ በከበደ ሁኔታ ታስራ እንደምትገኝ ተናግረዋል። በዓለም ዙሪያ ካሉ ጋዜጠኞች ጋርም በጽናት እንደሚቆሙ ቤኔት አስታውቀዋል። ዕለቱን አስመልክቶ የቪኦኤ ተጠባባቂ ዲሬክተር የሆኑት ጃን ሊፕማን ለቪኦኤ እያንዳንዱ ቀን የነጻ ፕሬስ ቀን ነው ብለዋል። ሌሎችም የቪኦኤ እህት ድርጅቶች እና ኃላፊዎች ለዛሬው የዓለም የነጻ ፕሬስ ቀን መልእክቶቻቸውን አስተላልፈዋል። በምሽቱ ሰፋ ያለ ዘገባ ይኖረናል። በሌላ በኩል ደግሞ ድንበር የለሽ የጋዜጠኞች ቡድን አርኤስኤፍ ዕለቱን አስመልክቶ ባወጣው የዓለም የፕሬስ ነጻ ሪፖርት የሳህል ቀጠና ነጻ ፕሬስ የጠፋበትና የአገር ፍቅር መረጃ ነጻና ጥራት ያለውን የጋዜጠኝነት ዘገባ የዋጠበት ቀጠና ሲል ጠርቶታል። ይሁን እንጂ በቀጠናው ብሩህ ገጽታን ያሳየው የአርኤስኤፍ ይህ ታንዛኒያ፣ ሞሪታንያ መሻሻል ማሳየታቸውን አስታውቋል። በቻድ የሽግግር ፕሬዝዳንት የሆኑት ጄኔራል መሐመድ ኢድሪስ ዴቢ በስልጣናቸው ለመቀጠል ሙከራ ላይ ናቸው በሚል የተበሳጩ ወጣቶች የምርጫ ዘመቻ ፖስተሮቻቸውን ከየመንገዱ ቀደው ሲጥሉ ተስተውለዋል። የቀድሞ ተቃዋሚና የአሁኑ ጠቅላይ ሚኒስትር ሰክሰስ ማስራን ጨምሮ በመጪው ሰኞ ለምርጫ የሚቀርቡት የዴቢ ተቀናቃኞች በመቶዎች የሚቆጠሩ ደጋፊዎቻቸው እንደተያያዙ አስታውቀዋል። የቻድ መዲናን ኢንጃሚናን ጨምሮ በበርካታ ከተሞች የዴቢ የምርጫ ፖስተሮችን ተቃዋሚ ሰልፈኞች በማውረድ ላይ ናቸው። በተለያዩ ማኅበራዊ መድረኮች በተሰራጩ ምስሎች በቻድ ለውጥ እንዲኖርና የዴቢ ሥርወ መንግሥት ብለው የገለጹት አገዛዝ እንዲያከትም ሲቪሎች ጠይቀዋል። ጄኔራል መሐመድ ኢድሪስ ዴቢ ከሦስት ዓመታት በፊት ወደ ሥልጣን የመጡት አገሪቱን ለ30 ዓመታት የገዙት አባታቸው ኢድሪስ ዴቢ በአማጽያን መገደላቸውን ተከትሎ ነው። ጄኔራል መሐመድ ኢድሪስ ዴቢ የምርጫ ዘመቻቸው እንቅፋት እንደገጠመው፣ የዘመቻ ሠራተኞቻቸው ጥቃት እንደተፈጸመባቸው፣ እንዲሁም ፖስተሮቻቸው እየተወገዱ እንደሆነ በዚህ ሳምንት በቴሌቪዥን ቀርበው አስታውቀዋል። በመጨረሻም የቀድሞው ፕሬዚደንት ዶናልድ ትራምፕ ወደ ሥልጣን ሊመለሱ ይችላሉ በሚል የደቡብ ኮሪያ ኒውክሌር የመታጠቅ ጥያቄ እንደገና በማነጋገር ላይ ነው። ዶናልድ ትራምፕ በዚህ ሳምንት ከታይም መጽሔት ጋር ባደረጉት ቃለ ምልልስ የሰጡን አስተያየት የደቡብ ኮሪያ መገናኛ ብዙሃን የአሜሪካ ወታደሮችን ከአገሪቱ የማስወጣት ዛቻ አድርገው ተርጉመውታል። ትራምፕ በደቡብ ኮሪያ የሚገኙ የአሜሪካ ወታደሮች አደገኛ ሁኔታ ውስጥ ናቸው ሲሉ ተናግረዋል። ኒውክሌር ታጣቂዋን ጎረቤት ሰሜን ኮሪያን ለማመልከት ነው ተብሏል። በመሆኑም ደቡብ ኮሪያ ከአሜሪካ ለሚደረግላት ጥበቃ ተጨማሪ ክፍያ መፈጸም አለባት ብለዋል ትራምፕ። አንዲትን ባለጸጋ ሀገር ለምን እንጠብቃለን ያሉት ትራምፕ የአሜሪካ ወታደሮች መገኘት በሌለባቸው ሌሎችም ስፍራዎች ይገኛሉ ብለዋል። ትራምፕ ይህን መሳይ ንግግር ሲያደርጉ የመጀመሪያው አይደለም። በደቡብ ኮሪያ የሚገኙ የአሜሪካ ወታደሮች ጥቅምና አስፈላጊነት ላይ ጥያቄ ሲያነሱ ቆይተዋል። የትራምፕ ደጋፊዎች እንደሚሉት የቀድሞ ፕሬዚደንት አስተያየቶች 28,500 የአሜሪካ ወታደሮች የሚገኙባት ደቡብ ኮሪያ ወጪያቸውን በተመለከተ ተጨማሪ እንድትከፍል ለማድረግ የመደራደሪያ ስልት ነው። በደቡብ ኮሪያ የሚገኙ ወግ አጥባቂ ጋዜጦች የአገሪቱ የኒውክሌር ኃይል የመታጠቅን ጥያቄ እያነሱ በመጽሐፍ ላይ ናቸው። ክብራትና ክብራን፣ በዚሁ የምሽቱን ዜና አጠቃልላለሁ። ለቀሪ ዝግጅቶች ወደ ሀብታሙ መራቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ ሚያዝያ 25 2016 ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትናንት በፖሊስ ተይዘው እንደታሰሩ ከገለጸቻቸው አምስት አገልጋዮቿ ውስጥ ሁለቱ ዛሬ አርብ መፈታታቸውን ቤተሰቦቻቸው ገልጸዋል። በመንበረ ፓትርያርክ ጠቅላይ ጽህፈት ቤት የሕዝብ ግንኙነት መምሪያ የሚዲያና ህትመት ዋና ክፍል ኃላፊ የሆኑት መምህር ዶክተር አካለ ወልድ ተሰማ ለአሜሪካ ድምፅ በሰጡት ቃለ መጠይቅ አገልጋዮቹ በፌዴራል ፖሊስ የወንጀል ምርመራ ቢሮ መታሰራቸውን ማረጋገጣቸውን ተናግረዋል። የተያዙበት ጉዳይ ለቤተ ክርስቲያን ከሚሰጡት አገልግሎት ጋር የተያያዘ መሆኑን አለመሆኑን ለማጣራት ክትትል እየተደረገ እንደሚገኙም ተናግረዋል። ትናንት ከተያዙት አገልጋዮች መካከል የቤተ ክርስቲያኒቱ የደቡብና ምዕራብ አፍሪካ አህጉረ ስብከት ዋና ስራ አስኪያጅ ሊቀመምህራን ብርሃኑ ተክለያሬድ እንደሚገኙባቸው ኃላፊው ገልጸዋል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን ያሰማናል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ጽህፈት ቤት የሕዝብ ግንኙነት መምሪያ የሚዲያና ህትመት ዋና ክፍል ኃላፊ መምህር ዶክተር አካለ ወልድ ተሰማ ዛሬ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ትላንት ሐሙስ ሚያዝያ 24 ቀን 2016 ዓ.ም አምስት የቤተ ክርስቲያኒቱ አገልጋዮች መታሰራቸውን አረጋግጠናል ብለዋል።
ትላንትና ባለን መረጃ መሰረት አምስት ሰዎች እንደተያዙ መረጃው ደርሶናል።
ትላንት ከተያዙት የቤተ ክርስቲያኒቱ አገልጋዮች መካከልም የደቡብና ምዕራብ አፍሪካ አህጉረ ስብከት ዋና ሥራ አስኪያጅና የማኅበረ ቅዱሳን ሰብሳቢ እንደሚገኙባቸው መምህር ዶክተር አካለ ወልድ ገልጸዋል።
መርጌታ ብርሃኑ ተክለያሬድ የመጀመሪያው ናቸው። በቅዱስ ሲኖዶስ ጽሕፈት ቤት ውስጥ በቃለ ጉባኤ አያዥነት የሚያገለግሉ ናቸው። አሁን ባለው ሁኔታ የደቡብና ምዕራብ አፍሪካ ዋና ስራ አስኪያጅ ሆነው ተሾመዋል። ሁለተኛው ቀሲስ ዶክተር ሙልጌታ ስዩም የማኅበረ ቅዱሳን ሰብሳቢ ናቸው። እዚሁም መምህር ዋሲሁን የማኅበረ ቅዱሳን መጽሐፊ ናቸው። ወይዘሪት ሴቨን የምትባል የአዲስ አበባ ወጣቶችና ጎልማሶች ማህበር ሰብሳቢ ናት። እንደዚሁም የዛ ማህበር አንድ አባል አብሯት እንደታሰሩ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የወጣቶችና ጎልማሶች ማህበራት ህብረት ሰብሳቢ ከሆኑት ወይዘሮ ፌቨን ዘሪሁን ጋር የታሰሩት ሁለተኛው ሰው የማህበራት ህብረቱ የቀድሞ አመራር እንዳልካቸው አብዬ እንደሆኑ ታውቋል። አገልጋዮቹ የተያዙበት ጉዳይ ለቤተ ክርስቲያን ከሚሰጡት አገልግሎትና በቤተ ክርስቲያኒቱ ከተሰጣቸው ኃላፊነት ጋር የሚያያዝ ይሆን አይሆን ለማጣራት ክትትል እየተደረገ መሆኑን መምህር ዶክተር አካለ ወልድ ተሰማ ተናግረዋል።
በምን ጉዳይ ነው በቀጥታ ከቤተ ክርስቲያን አገልግሎት ጋር በተያያዘ ወይም ለቤተ ክርስቲያን በሚሰጡት አገልግሎት ጉዳይ ጋር የተያያዘ ነው ወይ የሚለውን ለማጣራት ቀጥተኛ የሆነውን መረጃ ከቤተሰቦቻቸው ለማግኘት ነው ጥረት ያደረግ ነው። ምክንያቱም የመጀመሪያው በዚህ ጉዳይ ነው የመረመሩን ሲሉ ቤተክርስቲያን በተሰጠቻቸው ቤት የራሱ እርምጃ መውሰድ ስላለበት ያንን ለማወቅ ነው ያደረግነው። ነገር ግን እስከ ትላንት ምሽት ድረስ በነበረን መረጃ ቤተሰቦቻቸው አላገኟቸውም። ስለዚህ እነሱ ስላላገኟቸው በምን እየተመረመሩ እንደሆነ የምናውቀው ነገር የለም።
ይህ በእንዲህ እንዳለ ከታሰሩት አገልጋዮች መካከል ሁለቱ ማለትም የማህበረ ቅዱሳን ሰብሳቢ ሊቀ ትጉሃን ቀሲስ ዶክተር ሙልጌታ ስዩምና የማህበሩ ዋና ጸሐፊ መምህር ዋሲሁን በላይ ዛሬ ከቀትር በኋላ መፈታታቸውን ማህበረ ቅዱሳን በማህበራዊ ትስስር ድረገጹ አስታውቋል። ታስረዋል ስለተባሉት የቤተ ክርስቲያን አገልጋዮች አስተያየት እንዲሰጡን የጠየቅናቸው የኢትዮጵያ ፌዴራል ፖሊስ ቃል አቀባይ አቶ ጄላን አብዲ ጉዳዩ የሚመለከተው የኮማንድ ፖስቱን ነው ብለዋል። የቤተ ክርስቲያኒቱ አገልጋዮች ለምን እንደታሰሩ የታወቀ ነገር የለም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየቀረበላችሁ የሚገኘውን የአርብ ምሽት ስርጭታችንን ነው። ቀደም ብሎ ገብረ ሚካኤል ያስደምጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር በመንግስትና በፕሪቶሪያው የሰላም ስምምነት አከራካሪ እየተባሉ በሚጠሩ አካባቢዎች ከጦርነቱ በኋላ የተቋቋሙት አስተዳደሮች በሁለት ወራት ውስጥ እንደሚፈርሱ ከፌዴራልም ሆነ ከክልል መንግስታት የተገለጸላቸው ነገር እንደሌለ የወልቃይት ጠገዴ፣ የራያ አላማጣና የጸለምት አካባቢ አስተዳደሮች አስታውቀዋል። ለአሜሪካ ድምፅ አስተያየታቸውን የሰጡት የአካባቢው አመራሮች በትግራይ ክልል ጊዜያዊ አስተዳደር ምክትል ርዕሰ መስተዳደር ሌተናል ጄኔራል ታደሰ ወረደ የተሰጠው መግለጫ የአንድን ወገን ፍላጎት የተንጸባረቀበት ፕሮፓጋንዳና ለሌላ ደም አፋሳሽ ግጭት መቀስቀስ ምክንያት የሚሆኑ ሲሉም ተችተዋል። ለማንነትና ራስ በራስን የማስተዳደር ጥያቄዎች በሕግና በመርህ ላይ የተመሠረተ መፍትሄ እንዲሰጥም አመራሮቹ በአጽንኦት ጠይቀዋል። የዚህን ጉዳይ ዝርዝር መስፍን አራጌ ይነግረናል።
የፕሪቶሪያው ስምምነትን ጨምሮ መንግስት አከራካሪ በሚላቸው አካባቢዎች በተቋቋሙ አስተዳደሮች ጉዳይ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ሰሞኑን የሰጡት መግለጫ የአንድ ወገን ፍላጎት የተንጸባረቀበት ፕሮፓጋንዳ ነው ሲሉ የጸለምት ጊዜያዊ አስተዳደር ካቢኔ አባል አለን አሰጋ ተችተዋል። ምክትል ፕሬዚዳንቱ ሌተናንት ጄኔራል ታደሰ ወረደ ይገባኛል ጥያቄ በሚነሱባቸው የትግራይና አማራ ክልሎች አጎራባች አካባቢዎች ከጦርነቱ በኋላ የተመሰረቱት አስተዳደሮችን በመጪዎቹ ሁለት ወራት ውስጥ በማፍረስ ተፈናቃዮችን ለመመለስ ከፌዴራል መንግስቱ ጋር መግባባት ላይ ተደርሷል ማለታቸው ለሌላ ዙር ደም አፋሳሽ ግጭት ምክንያት የሚሆን ነው ሲሉ አቶ አለና አስተያየት ሰጥተዋል።
የህወሓት ኃይሎች የመጀመሪያ የፕሬቶሪያው ስምምነት ትጥቃቸው እንዲፈቱ፣ ተሃድሶ እንዲወስዱ፣ እንዲገቡ ጠለምት አካባቢ ያሉ የህወሓት ኃይሎችም ከጠለምት ወጥተው ተከዜን ተሻግረው ትግራይ እንዲሄዱ፣ የተያዙ ቀበሌዎች ነጻ እንዲወጡ ማለትም አምሾ ምድር እና ደርገብራይ ሜዳ ጥርሰጌ የተባሉ አካባቢዎች አሁን ህዝባችን ታፍኖና እየተደበደበ እየሞተ እየተሰቃየ ያለው እሱ ነጻ ሳይወጣ እንደገና ተመልሶ የአማራ ኃይል ይፈርሳል፣ የአማራ አመራር ይፈርሳል የሚለውን በትግራይ በኩል መነገሩ እኛ የምናውቀው ነገር የለም። በክልላችን መንግስትንም ይሁን በፌዴራል መንግስት በዚህ ጉዳይ ኦሪንቴሽን አልሰጠንም።
የአላማጣ ከተማ ከንቲባ አቶ ኃይሉ አበራ በበኩላቸው የትግራይ ክልል ጊዜ አስተዳደር የፕሪቶሪያው የሰላም ስምምነት ይተግበር ከማለት ውጭ ለተግባራዊነቱ የሚጠበቅበትን ግዴታ በተጨባጭ አልተወጣም ሲሉ ይከሳሉ።
እያስተዳደረ ያለው አካል የሆነ የፖለቲካ ድርጅት ሳይሆን በህዝብ ይሁንታ አግኝቶ ህዝቡ ራሱ ወዶና ፈቅዶ የመረጠው አመራር ነው ያለው። ቀደም ሲል በነበረው ስምምነት መሰረት ተፈናቃይ ከገባ በኋላ ጊዜያዊ ሽግግር አመራር ይመረጣል፣ ይሄም ይሆናል ተብሎ ስምምነት ላይ ተደርሶ በህወሓት በኩል ተቀባይነት አላገኘም። እኛም በአስቸኳይ ሰነዱ ይተግበር የሚል ጥያቄ እያቀረብን መጥተናል። አሁን በዚህ ሰዓት ላይ ጀነራሉ የሰጡት መግለጫ እኛ የምናውቀው ነገር የለም። እንደዛም ከሆነ ክልሉ መንግስትም አላሳወቅንም፣ የፌዴራል መንግስትም አላሳወቅንም። በአካባቢ ዘላቂ ሰላም እንዲረጋገጥ ሰነዱ እንዲተገበር ከተፈለገ ደግሞ ፎርማሊ ሊነገረን ይገባል።
የወልቃይት ጠገዴ ዋና አስተዳዳሪ ታምራት ደሳለኝ በተመሳሳይ በሌተናል ጄኔራል ታደሰ የተሰጠውን መግለጫ ተችተዋል።
ጊዜ አስተዳደረ ይህን ያክል ስምምነት ተደርጎ እንደተፈጸመ እንደተጨረሰ የሚያውቀው ነገር የለም። እኛ አሁን እየተጠበቅን ያለ ነው ዞናችንም የክልሉ መንግስት ምን እንደሚል ከነሱ ነው እየጠበቅን ያለ ነው እንጂ ጄኔራል ወይም ደግሞ ታደሰ ወረደን የሰጠውን መግለጫ ትክክል ነው ተብሎ የተሰጠን ምንም ነገር የለም።
ለሚነሱ የማንነትና ራስን በራስ የማስተዳደር ጥያቄዎች በህግና በመርህ ላይ የተመሰረተ መፍትሄ ካልተሰጠው አካባቢዎቹን ሌላ ዙር ደም አፋሳሽ ግጭቶችን ሊያስተናግዱ ይችላሉ ሲ ሲሉ የወልቃይት የራያ አላማጣና የጠገዴ አመራሮች አሳስበው አሁንም በህዋት በኩል ወታደራዊ እንቅስቃሴዎች እየተደረጉ ናቸው ሲሉ አመልክተዋል። የአላማጣ ከተማ ከንቲባ ኃይሉ አበራም የህዋት ኃይሎች ወደ ራያ አላማጣና ራያ ኦፍላ አካባቢዎች ዘልቀው መግባታቸውን ተከትሎ ወደ ቆቦ ከተማ ተፈናቅለው የነበሩ ነዋሪዎች ወደ ቀያቸው እየተመለሱ መሆናቸውን ገልጸዋል። ይሁንና አሁንም የህዋት ኃይሎች ከተቆጣጠሯቸው የገጠር ቀበሌዎች አለመውጣታቸውን ጠቅሰው ጊዜያዊ አስተዳደራቸው መደበኛ ስራውን ለማካሄድ እንደተቸገረ ጠቁመዋል። በሌላ በኩል ሮይተርስ ዛሬ አርብ ሚያዝያ 25 ቀን 2016 ዓ.ም ይዞት በወጣው ዘገባው በእነዚህ አካባቢዎች ከአመታት በፊት ተቀስቅሶ በነበረው ግጭት በርካታ ሰዎች መገደላቸውን አውስቷል። በአካባቢው የነበሩት ታጣቂዎች አካባቢውን ተቆጣጥረው አስተዳደራዊ መዋቅር መዘርጋታቸውንና በሺዎች የሚቆጠሩ የትግራይ ተወላጆችም ከአካባቢው መፈናቀላቸውን ዘገባው አመልክቷል። በአንጻሩ የጸለምት ጊዜያዊ አስተዳደር ከፍተኛ አመራር አቶ አለን አሰጋ ከአካባቢዎቹ ተፈናቅለው የወጡት የትግራይ ክልል ተወላጆች ቁጥር የተጋነነ አይደለም ይላሉ።
የተፈናቀሉ የጸለምት ተወላጆችን ወደ ትግራይ የሄዱ በየቀበሌው 5 እና 6 ነጻ የሆነ ንጹሃን ተደናግረው የሄዱ ሰዎች አሉ። እነሱ እንዲመለሱልን ብሎ ከዚያ ውጪ ግን የታጠቀ ኃይልና ተዋጊ ኃይል ግን መግባት እንደሌለባቸው ህዝቡ በአቋሙ ገልጿል።
የአላማጣ ከንቲባ ኃይሉ አበራም አብዛኛው ተፈናቃይ ወደ ቀዬው እንዲመለስ ተደርጓል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ባለስልጣናት አሁን የማንነትና ራስን በራስ የማስተዳደር ጥያቄ የሚነሱባቸው አካባቢዎች በትግራይ ክልል ስር ሲተዳደሩ የነበሩና በህገ መንግስቱም የሚታወቁ ናቸው ሲሉ ይከራከራሉ። በአንጻሩ የአማራ ክልል መንግስት የወሰንና የማንነት ጥያቄ የሚነሳባቸው አካባቢዎች የህዝብ ይሁንታ ሳይጠየቅባቸው ህወሓት በኃይል ከተቆጣጠራቸው በኋላ በህገ መንግስቱ እንዲታወቁ ያደረጋቸው ናቸው ሲሉ ይሟገታሉ። የትግራይ ክልል ጊዜ አስተዳደር ምክትል ርዕሰ መስተዳደር ሌተናል ጄኔራል ታደሰ ወረደ በፕሪቶሪያው ሰላም ስምምነትና በመንግስት አከራካሪ እየተባሉ ከተጠቀሱት አካባቢዎች እስከ ሰኔ 30 ቀን 2016 ዓ.ም ተፈናቅለው የወጡ የትግራይ ተወላጆች ወደ ቀያቸው እንዲመለሱ ይደረጋል፣ ተቋቁሞ የነበረው አስተዳደርም ፈርሶ አዲስ አስተዳደር ይመሰረታል፣ በዚህም ከፌደራል መንግስቱ ጋር መግባባት ላይ ተደርሷል ሲሉ ባለፈው ረቡዕ ለክልሉ ብዙሃን መገናኛ የሰጡት መግለጫ ዋቢ አድርጎ የአሜሪካ ድምፅ መዘገቡ ይታወሳል።
በእቅዱ ላይ እንደሰፈረው በአካባቢዎቹ ቅድሚያ ተሰጥቷቸው የሚከናወኑት ተግባራት ታጣቂዎችን ትጥቅ ማስፈታት፣ በጦርነቱ ወቅት የተቋቋሙ አስተዳደሮችን ማፍረስ፣ ተፈናቃዮችን መመለስና በወረዳዎችና በቀበሌዎች ጊዜያዊ አስተዳደሮችን መመስረት የሚሉ ናቸው። በጊዜ ገደቡ መሰረት እነዚህ ተግባራት በደቡብ ራያና ጸለምቲ እስከ ግንቦት 30 ቀን፣ በምዕራብ ትግራይ ደግሞ እስከ ሰኔ 30 ቀን እንዲጠናቀቁ ሙሉ መግባባት ላይ ተደርሷል።
በተባበሩት መንግስታት የሰብአዊ ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ ግጭቱ እንደ አዲስ ካገረሸባቸው አካባቢዎች ከአንዱ እስከ 50 ሺህ የሚደርሱ ሰዎች መፈናቀላቸውን አስታውቆ ነበር። ከራያ አላማጣ አካባቢ የተፈናቀሉ አብዛኞቹ ወደ ቀያቸው እየተመለሱ ቢሆንም ከኮረማ አካባቢ ተፈናቅለው ወደ ሰቆጣ የገቡት ግን አሁንም የህወሓት ኃይሎች ከኮረም ከተማ ለቀው ባለመውጣታቸው ወደ ቤታቸው መመለስ አለመቻላቸውን ለአሜሪካ ድምፅ ተናግረዋል። በዚህም ለሰብአዊ ጉዳት መዳረጋቸውን ጠቁ ተጠቁመዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ።
መስፍን አራጊን አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። በዛሬው ዕለት በመላ ዓለም ላይ እየተከበረ የሚገኘውን የፕሬስ ነጻነት ቀንን የሚመለከቱ ዘገባዎችን በመቀጠል እናሰማችኋለን። የአፍሪካ ቀንድን የፕሬስ ነጻነት ወደሚገመግመው ዘገባ በመጀመሪያ እናቀናለን። ግጭቶች በበረከቱባት ዓለም ያለፈው ዓመት ለጋዜጠኞች የከፋ እንደነበረ ያመላከቱት ሪፖርቶች ጦርነቱ እየተካሄደ ያሉባቸውና ለሕይወት እጅግ አደገኛ የሆኑ አካባቢዎችን ጨምሮ የመገናኛ ብዙሃን አባላት በዓለም ዙሪያ በፈታኝ ሁኔታ ውስጥ እየሰሩ መሆናቸውን ለጋዜጠኞች ደህንነት የቆሙ ዓለም አቀፍ የመብት ድርጅቶች ጠቁመዋል። ዕለቱን ምክንያት በማድረግ ዋና መስሪያ ቤቱን በኒውዮርክ ያደረገው የጋዜጠኞች መብት ተቆርቋሪ ድርጅት ኮሚቴ ቱ ፕሮቴክት ጆርናሊስትስ በምህጻሩ ሲፒጄ የአፍሪካ ፕሮግራሞች ኃላፊ አንጀሊና ኩንታልን ያነጋገረው አሉላ ከበደ ሲሆን ተከታዩን አሰናድቷል።
የዓለም የፕሬስ ነጻነት ቀን በዓለም ዙሪያ እየታሰበ ባለበት የመገናኛ ብዙሃንና ጋዜጠኞች እውነተኛና ተጨባጭ መረጃዎችን ለሕዝብ የማድረስ ተልዕኮ በሁሉም አይነት ፈተናዎች የታጀበ መሆኑን እውነታዎች ያመለክታሉ። በዚህም ረገድ የፕሬስ ነጻነት ዓለም አቀፍ ገጽታ ብርቱ ደንቃራዎች የገጠሙትን ያህል የአፍሪካ ይዞታ የከፋ መሆኑን የተቋማቱ መረጃዎች ይጠቁማሉ። የሲፒጂዋ አንጀላ ኩንታልም ይህንኑ ያስረዳሉ።
ምን ማለት ይቻላል? ሁኔታው በየዓመቱ ለጋዜጠኞችም ሆነ የተለያዩ መረጃዎችን ከጋዜጠኞች ለሚያገኘው ሕዝብ እየከፋ ነው። በዓለም ዙሪያ ይበልጡን ደግሞ በግልጽ እንደሚታየው አፍሪካ ውስጥ ሁኔታው እየተባባሰ መምጣቱን መናገር እችላለሁ። ጋዜጠኞች ዳግም ለፈተና ተጋልጠዋል። እጅግ አዳጋች በሆኑ ሁኔታዎች ውስጥ ነው ለመስራት እየሞከሩ ያሉት። ለምሳሌ ከሰሃራ በስተደቡብ ባሉት ሀገራቶች ውስጥ ካለፈው ዓመትም የበለጠ ቁጥር ያላቸው ጋዜጠኞች በእስር ላይ እንዳሉ ተመልክተናል። ሞያዊ ስራቸውን በመስራት ላይ ሳሉ የተገደሉ ጋዜጠኞችም አሉ። ሳንሱር ማድረጉ ቀጥሏል። የሳህል ክልልን ብንመለከት በአካባቢው እየተካሄዱ ያሉትን ግጭቶች እንዳይዘግቡ በወታደራዊ መንግስታት የተከለከሉ ጋዜጠኞች አሉ። የውጭ ጋዜጠኞች ከሀገር እንዲወጡ ተደርጓል። ስለዚህ የፕሬስ ነጻነትን በተመለከተ በአጠቃላይ በአህጉራችን የሚታየው ሁኔታ ተስፋ አስቆራጭ ነው።
ባለፈው የአውሮፓውያኑ 2023 በሱዳን የተገደለችውን አንዲት ጋዜጠኛ ጨምሮ በድምሩ 7 ጋዜጠኞች ከሰሃራ በስተደቡብ ካሉት የአፍሪካ ሀገሮች ውስጥ መገደላቸውን ኃላፊዋ አስረድተዋል። እነኚህም 2 በካሜሮን፣ 1 በሌሴቶ፣ 1 በሩዋንዳ፣ 1 በሞዛምቢክና 1 በሶማሊያ ናቸው። በተለይም ኢትዮጵያ፣ ኤርትራ፣ ሱዳንና ሶማሊያ ያሉበትን የአፍሪካ ቀንድ አካባቢን ቀረብ አድርገው እንዲያዩ ለቀረበላቸው ጥያቄ ሲመልሱም በዓለም ፕሬስ ነጻነት ቀን ዋዜማ ጅጅጋ ላይ የሁለት ዓመት እስራት የተፈረደበትን ሙህዲን አብዱላሂን በማንሳት የኢትዮጵያን የፕሬስ ይዞታ የዳሰሱበትን አስቀድመዋል።
Now, according to our information, I think this is the first time in 4 years where the arrest...
አሁን ባለን መረጃ መሰረት ከአራት ዓመታት በኋላ ጋዜጠኛ ጥፋተኛ ተብሎ ውሳኔ ሲተላለፍበት ይህ የመጀመሪያ ይመስለኛል። ባለፉት ዓመታት ኢትዮጵያ ውስጥ ጋዜጠኞች በሚታሰሩበት ወቅት እና የነበረው በመሰረቱ ፍርድ ቤት ሳይቀርቡ ታስረው ሲቆዩና አንዳንዴም ሲለቀቁ ነው። የቀረቡባቸውም ክሶች ውድቅ ሲደረጉ አሊያም ጥፋተኛ ሆነው አለመገኘታቸው ነው። ይሄ በጣም ተስፋ አስቆራጭ መረጃ ነው በግልጽ የሚያመለክተው።
አያይዘውም ለበርካታ ዓመታት በግጭትና በጦርነት እየተበታተከች ያለችው ኢትዮጵያ አሁንም ከአህጉሪቱ ዋናዋና የፕሬስ ነጻነት መብት ደፍጣጮች ውስጥ አንዷ እንደሆነች ቀጥላለች ብለዋል።
We have Ethiopia as the second worst jailer of journalists.
ባለፈው የታህሳስ ወር ባወጣነው አመታዊ ሪፖርት እስር ላይ በሚገኙ ጋዜጠኞች ቁጥር ኢትዮጵያ ከሰሃራ በስተደቡብ ባሉ የአፍሪካ ሀገራት ሁለተኛዋ አሳሪ ሀገር ሆናለች። ይሄ ፈጽሞ የሚያክብራ ሁኔታም አይደለም። እናም እስካሁን ድረስ በእስር ላይ ያሉ ጋዜጠኞችን ብዛት ባወጣንበት ሪፖርት ከተጠቀሱት ጋዜጠኞች መካከል አንዳቸውም እንዳልተፈቱ ልነግርህ እችላለሁ። ይኸው ካለፈው የካቲት 4 2016 ዓ.ም አንስቶ ተይዞ የቆየው 9ኛው ጋዜጠኛ ተፈርዶበት በእስር እንዲቆይ ተደርጓል። ጋዜጠኞች በእስራቸው የተነሳ ታስረው የሚገኙበት ይህ ሁኔታ ለኢትዮጵያ መንግስትም ቢሆን ጥሩ አይደለም።
በሌላ በኩል ኢትዮጵያ የፕሬስ ነጻነት መብቶችን ትጠብቃለች ያለው የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ የአውሮፓ ህብረትና አዲስ አበባ ውስጥ የሚገኙ የተለያዩ ሀገራት ኤምባሲዎች እለቱን አስመልክቶ ላወጡት መግለጫ በሰጠው ምላሽ እነኚህ መብቶች የህግ የበላይነትን ባከበረ መልኩ መተግበርና መጠበቅ አለባቸው ብሏል። ኢትዮጵያ የዚህን መሰረታዊ መብት ሙሉ ተጠቃሚነት በሚያሳይ መልኩም ከአሁን ቀደም ታይቶ በማያውቅ ደረጃ ነባሩንና የዲጂታል ሚዲያ ማሰራጫዎችን የላቀ ዋጋ ሰጥታለች ብሏል። ወደ ተቀሩት የአፍሪካ ቀንድ ሀገራት ይዞታ ስንመለስ ደግሞ በርስ በርስ ጦርነት እየታመሰች ያለችው ሱዳንም ሆነ ለአመታት ጦርነት ያልተለያት ሶማሊያ አሁንም ለጋዜጠኞች የሚበጁ አልሆኑም ያሉት የሲፒጄ ኃላፊ ዓለም አቀፉ ድንበር የለሽ ጋዜጠኞች ድርጅት ከሰሜን ኮሪያ፣ ከአፍጋኒስታንና ከሶሪያ ቀጥላ 180 ሀገሮች ካካተተው ዝርዝር 180ኛዋ የመጨረሻዋ ሀገር በመሆን ለጋዜጠኞችና ለፕሬስ የማትበጅ ያደረጋትን ኤርትራን ከ20 ዓመታት በፊት የታሰሩና ዛሬም ድረስ ይኑሩ ይሙቱ የማይታወቁባት መሆኗን አስታውሰው በዚህ ጉዳይ መልካም ስም ከሌላቸው ተጎራባቸው ሀገራት በእርግጥ የከፋችው ነች ብለዋታል። በድንበር የለሹ የጋዜጠኞች መብት ተሟጋች ድርጅት በዘንድሮ የሀገራት መመዘኛው ኢትዮጵያ 141ኛ፣ ሶማሊያ 145ኛ፣ ሱዳን ደግሞ 149ኛ ሆነዋል። በዓለም ለጋዜጠኞች የምትበጀው ሀገር ደግሞ ኖርዌይ ስትሆን ዴንማርክ፣ ስዊድንና ኔዘርላንድ በሁለተኛ፣ ሶስተኛና አራተኛ ረድፍ ተሰልፈዋል።
አሉላ ከበደን ለቀደመው ዘገባ እናመሰግናለን። በተያያዘ ዜና ደግሞ በአፍሪካ በምርጫ ወቅት ጋዜጠኞችን ማሰርና ማዋከብ እንደሚባባስ አስተውለናል ብለዋል ድንበር የለሹ የጋዜጠኞች ቡድን። ድንበር የለሽ ጋዜጠኞች የተሰኘው ለጋዜጠኞች ነጻነት ተሟጋች ቡድን እንደ አውሮፓውያኑ አቆጣጠር ለዘንድሮው 2024 ዓመታዊ የሀገሮች የፕሬስ ነጻነት ይዞታ ሰንጠረዥ ከተጠቀመባቸው አምስት ጠቋሚ መስፈርቶች መካከል ከሁሉም በላይ ፈታኙ ሁኔታ የታየው ከፖለቲካ ጋር የተገናኘ እንደሆነ ያሳያል። መንግስታት የጋዜጠኞችን ደህንነት ሊጠብቁ አልቻሉም ነው ያለው። የአሜሪካ ድምፅ የናይሮቢ ቢሮ ኃላፊዋ ማርያማ ዲያሎ ጋዜጠኞች በተለያዩ የፖለቲካ ተዋናዮች ጥቃት እንደደረሰባቸው የሚጠቁመውን የቡድኑን ሰንጠረዥ ተመልክታ ተከታዩን ዘገባ አስተላልፋለች። ቆንጅታዬ ታሰማናለች።
በምህጻር ስያሜው RSF ተብሎ የሚጠራው የድንበር የለሽ ጋዜጠኞች ቡድን ባካሄደው ግምገማ በበርካታ የአፍሪካ ሀገሮች በምርጫ ወቅት ጋዜጠኞችና የሚዲያ ተቋማት ለጥቃትና ለወከባ እንደሚጋለጡ እንደደረሰበት ያመለክታል። ሳዲቡ ማሮንግ ሴኔጋል ዋና ከተማ ዳካር ተቀማጭ የቡድኑ የአፍሪካ ቢሮ ኃላፊ ናቸው።
We have seen, for example, in Madagascar, where nearly during the election period,
ለምሳሌ ማዳጋስካርን ብንወስድ በምርጫው ወቅት 10 የሚሆኑ ጋዜጠኞች ጥቃት ደርሶባቸዋል፣ ተሰደዋል፣ የታሰሩትም አሉባቸው። ናይጄሪያ ውስጥም በምርጫው ወቅት እንደዚሁ አይነት ሁኔታ ታይቷል። 20 ጋዜጠኞችና ዘጋቢዎች ጥቃት ተፈጽሞባቸዋል፣ ወከባ ደርሶባቸዋል።
አስከትለውም የRSF የአፍሪካ ኃላፊው ባንዳንዶቹ የአፍሪካ አካባቢዎች የፖለቲካ ሰዎች የራሳቸውን አመለካከት ለማሰራጨት እንዲጠቅማቸው የራሳቸውን የሚዲያ አውታር እንደሚከፍቱ አስተውለናል ብለዋል።
This was the case, for example, in Senegal, where we have seen ahead of.
ለምሳሌ ሴኔጋል ውስጥ ምርጫው ሲቃረብ ብዙ አዳዲስ ጋዜጠኞች መውጣት እንደጀመሩ አይተናል። የአብዛኞቹ ጋዜጦች ባለቤቶች ደግሞ ፖለቲከኞች ናቸው።
በሳህል ክልል ባሉ ሀገሮች የመረጃ ተደራሽነት ችግር መኖሩን የቡድኑ የዘንድሮ የግምገማ ሪፖርት ያመለክታል። ኒጀር በፊት በሰንጠረዡ ከነበረችበት ደረጃ በ19 ነጥብ በማሽቆልቆል 80ኛ ደረጃ ላይ ስትታርፍ፣ ቡርኪና ፋሶ 28 ደረጃዎች ወርዳ 86ኛ፣ አጎራባቿ ማሊ ደግሞ 114 ደረጃ ላይ አርፋለች። ሶስቱም ሀገሮች በወታደራዊ ሁንታ የሚመሩ መሆናቸውን ሳዲቡ ማሮንግ ሳይጠቅሱ አላለፉም።
In Burkina Faso there is no longer international media.
በአሁኑ ጊዜ ቡርኪና ፋሶ ውስጥ አንድም ዓለም አቀፍ ሚዲያ የለም። አንድም የዓለም አቀፍ ሚዲያ ዘጋቢ የለም። በማሊና በሌላዋ በወታደራዊ ሁንታ በመተገዛዋ ኒጀርም ያለው ሁኔታ ይህ ነው።
ባለፈው ሳምንት ቡርኪና ፋሶ በርካታ ምዕራባውያንና የአፍሪካ የዜና ማሰራጫ አውታሮችን ስርጭቶች የሀገሪቱ የጦር ሰራዊት በሲቪሎች ላይ ግድያ ፈጽሟል በሚል የሰብአዊ መብት ተሟጋቹ ቡድን Human Rights Watch ያወጣውን ሪፖርት በተመለከተ በመዘገባቸው ያገደች ሲሆን፣ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የቡርኪና ፋሶ እርምጃ በጣም አሳሳቢ ሆኖ እንዳገኘው አስታውቋል። የሚኒስቴሩ ቃል አቀባይ ቬዳን ፓቴል በዚህ ሳምንት በሰጡት ቃል እንዲህ ብለዋል።
Far too many governments use repression to silence.
በመናገር ነጻነት ላይ በተለይም ጋዜጠኞችና የሚዲያ ተቋማት ላይ አፈና የሚፈጽሙ በርካታ መንግስታት አሉ።
የምስራቅ አፍሪካ ሀገሮችን የፕሬስ ነጻነት ይዞታ በሚመለከት በድንበር የለሽ ጋዜጠኞች ቡድን የዘንድሮ ሰንጠረዥ የመጨረሻውን ደረጃ 180ኛነቱን ያዘችው ኤርትራ ነች። የፕሬስ ነጻነትን በማፈን ግንባር ቀደም ከሆኑ የዓለም ሀገሮች መካከል የምትጠቀሰው የኤርትራ መንግስት ባለፉት ከ20 የሚበልጡ ዓመታት ነጻ የብዙሃን መገናኛዎችን በሙሉ መዝጋቱን፣ በዓለም ዙሪያ ለዲሞክራሲና ለፖለቲካ ነጻነት እንዲሁም ለሰብአዊ መብት ከበሬታ የሚሟገተው የዩናይትድ ስቴትሱ ፍሪደም ሃውስ ተቋም መረጃ ያመለክታል። ለጋዜጠኞች ነጻነት የሚሟገተው CPJም በበኩሉ ኤርትራ ውስጥ አሁንም 16 ጋዜጠኞች በእስር ላይ እንዳሉ አስታውቋል። በሌሎች የቀጣናው ሀገሮች የኬንያ የሚዲያ ካውንስል የጋዜጠኞች ስልጠናና እድገት ዳይሬክተሩ ቪክተር ቡዌሪ የሚዲያ እንቅስቃሴ ምህዳሩ እየተሻሻለ ነው በማለት ያደንቃሉ።
Uganda has I think 300 radio stations, Tanzania more than 300 radio stations, Kenya has 290.
Uganda 300 የራዲዮ ጣቢያዎች አሏት። ታንዛኒያ ከ300 በላይ፣ ኬንያ ደግሞ 290 የራዲዮ ጣቢያዎች አሏት። ይህ የሚያሳየው የሚዲያ ምህዳሩ እጅግ ሰፊ መሆኑን ነው።
ያን ቢሩም በቀጣናው ሀገሮች የጋዜጠኝነት ሙያ ፈተናም እንዳለው ሳይናገሩ አላለፉም።
If you are a journalist in Uganda and you have seen especially around election time
ዩጋንዳ ውስጥ የሚሰራ ጋዜጠኛ በተለይ በምርጫ ጊዜ ፕሬስ የሚል ጃኬት ለብሶ የሚንቀሳቀስ ከሆነ ራሱን ለኢላማነት አጋለጠ ማለት ነው።
አፍሪካ ውስጥ በሚዲያ ነጻነት ረገድ በአውንታዊ አቅጣጫ ያመሩ ያሉ ጥቂት ሀገሮች አሉ። ሞሪታንያ አንዷ ስትሆን አብዛኛውን የብዙሃን መገናኛ ምህዳር የተቆጣጠረው የመንግስታዊ የዜና ማሰራጫ ዘርፍ ቢሆንም በጋዜጠኞች ላይ የሚደርሰው ጥቃት ግን ቀንሷል። በመሆኑም ሞሪታንያ አንድ አመት ባልሞላ ጊዜ ውስጥ ደረጃዋን በ53 ደረጃዎች ያሻሻለች ሲሆን ታንዛኒያም የነበራትን ደረጃ በ46 ነጥብ ማሻሻሏን ሰንጠረዡ ያመለክታል።
ቆንጅታዬን ለቀደመው ዘገባ በእጅጉ አመሰግናለሁ። በማዳመጥ ላይ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት በቀጥታ እየተደመጠ የሚገኘውን የአሜሪካ ድምፅ የአርብ ስርጭት ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የመጀመሪያው ዘገባችን ደግሞ የዓለም የፕሬስ ነጻነት ቀንንና አካባቢ ጥበቃን በተመለከተ የሚዘግቡ ጋዜጠኞች የሚገጥሟቸውን ተግዳሮቶች ይመለከታል። ዛሬ ጋዜጠኝነት በአካባቢ ጥበቃ ቀውስ ውስጥ በሚል መሪ ቃል የሚከበረው የዓለም ፕሬስ ነጻነት ቀንን አስመልክቶ የተባበሩት መንግስታት ድርጅት የትምህርት፣ የሳይንስ፣ የባህል ተቋም ዩኔስኮ ባወጣው ሪፖርት በአካባቢ ለውጥና የአየር ንብረት መዛባት ዙሪያ የሚዘግቡ ጋዜጠኞች ላይ የሚደርሰው ጥቃትና ማስፈራራት እየጨመረ መሄዱን ገልጾ አስጠንቅቋል። በኢትዮጵያ በአጠቃላይ በጋዜጠኝነት ሙያ ላይ ከተጋረጠው ፈተና ጋር ተያይዞ የአየር ንብረት ለውጥ ያስከትላቸው ቀውሶች መዘገብ ስጋት እንደሚያጭር የገለጹ ጋዜጠኞች ከሚዲያ አቅም ማነስና ፍላጎት ማጣት ጋር ተያይዘው የአካባቢው ጋዜጠኞች ቁጥር መመናመኑን አመልክተዋል። ስመኝሽ ቆየ የዚህን ጉዳይ ዝርዝር ትነግረናለች።
የተባበሩት መንግስታት ድርጅት የትምህርት፣ የሳይንስና ባህል ተቋም ወይም ዩኔስኮ ዛሬ ይፋ ባደረገው ሪፖርት ባለፉት 15 ዓመታት ቢያንስ 749 ጋዜጠኞች ወይም የዜና ማሰራጫዎች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ በመዘገባቸው ግድያ፣ አካላዊ ጥቃት፣ ትንኮሳ፣ እስራትና ሌሎች ጥቃቶች እንደተፈጸሙባቸው አስታውቋል። በተመሳሳይ ጊዜ ውስጥ 44 ጋዜጠኞች መገደላቸውንም ጠቅሷል። ዩኔስኮ 129 ሀገራት ውስጥ የሚገኙ ከ900 በላይ የአካባቢ ጥበቃ ጋዜጠኞችን አነጋግሮ ባደረገው ጥናት ጋዜጠኞቹ በሚዘግቡት ዘገባ ምክንያት ከተለያዩ አካላት ቀጥተኛ ጥቃት፣ ማስፈራራትና ጫና እንደሚደረግባቸው አመልክቶ በተለይ ሴት ጋዜጠኞች ከወንድ ጋዜጠኞች በበለጠ በኢንተርኔት ላይ ለሚፈጸሙ ትንኮሳዎች መጋለጣቸውን አስምሮበታል። ሲሳይ ሳህሉ ኢትዮጵያ ውስጥ በሚታተመው የሪፖርተር ጋዜጣ ውስጥ የሚሰራ ጋዜጠኛ ነው።
ጋዜጠኞች ቦታው ድረስ ሄደው ለመዘገብ አሁን አንደኛ አገሪቱ ኢትዮጵያ ያለችበት የሴኩሪቲ ሁኔታ ሊያሰጋቸው ይችላል። ከዛ ባለፈ ግን ሶማሌ ክልል ወይንም ቦረና ሄዶ አንድ ጋዜጣ ቢዘግብ አጠቃላይ ስጋት ያለበት ምህዳር ውስጥ ነው ያለ ነው ጋዜጠኛው። የመንግስትን ህጸቶች ባወጣ እንደዚህ አይነት ደስብኛል አይነት ስጋት ውስጥ ነው ያለነውና ለመዘገብ እንኳን ፍላጎት ቢኖር እነዚህ ነገሮች ጉዳዩን ይገቱታል።
ዛሬ የሚከበረውን ዓለም አቀፍ የፕሬስ ነጻነት ቀን አስመልክቶ ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ባወጣው 180 ሀገራትን ያካተተ የዓለም ፕሬስ ነጻነት ዝርዝር መግለጫ ኢትዮጵያ አምና ከነበራት 130ኛ ደረጃ ሽቆልቁላ ወደ 140ኛ ደረጃ ወርዳለች። በኢትዮጵያ ውስጥ ጋዜጠኝነት ላይ ከተጋረጡ በርካታ ፈተናዎች ጋር ተያይዞ የአየር ንብረት ለውጥ እያደረሳቸው ያሉትን እንደ ድርቅና ጎርፍ የመሳሰሉ በርካታ ችግሮች በቦታው ተገኝቶ ለመዘገብ ጋዜጠኞች ፍርሃት እንደሚያድርባቸው ነው የሚናገሩት። የሚዲያው አቅም ማነስም የአካባቢ ጋዜጠኝነት እንዳይበረታታና ጉዳዩ ትኩረት ተሰጥቶት እንዳይዘገብ ማድረጉን ሲሳይ ያስረዳል።
አንደኛው ችግር የኛ ኢትዮጵያ ሚዲያ ኢንዱስትሪ አብዛኛዎቹ በተለይ የግል ሚዲያ የምንላቸው በማስታወቂያ ተደግፈው የሚኖሩ ሚዲያዎች ናቸው እና የአየር ንብረት ለውጥ የአካባቢን ጥበቃ ጉዳይ በተመለከተ ሽፋን የማይሰጡት ጉዳዩ ላይ ምንም ታንቲም የማይጨምርላቸው አይነት ጉዳይ ከመሆኑ አንጻር ሚዲያውና የመንግስት ተቋማት ሚዲያውና አካባቢ ጥበቃ ላይ የሚሰሩ ድርጅቶች በጋራ ሲሰሩ ማለት ግን ከዛ ባለፈ ደግሞ ለጉዳዩም ትኩረት ያለ መስጠት ይመስለኛልና የሆነ ወቅት ላይ ብቻ ሲከሰት ጎርፍ ሲከሰት ወይም ድርቅ ሲመጣ ተነስተው እሱን ለማስተባበር ወይም እሱን ለማስተማት ይሄዳሉ።
ሲሳይ ከአንድ ዓመት በፊት ኢትዮጵያን፣ ኬንያንና ሶማሊያን ጨምሮ በአፍሪካ ቀንድ የደረሰውን የድርቅ አደጋና መንግስታት ለችግሩ እየሰጡ ያሉትን ምላሽ ዳሶ ባወጣው ዘገባ ከምስራቅ አፍሪካ በይነ መንግስታት ድርጅት ወይም ኢጋድ ሽልማት አግኝቷል። ሆኖም በጋዜጠኝነት በሰራበት ባለፉት 7 ዓመታት ውስጥ ኢትዮጵያ ውስጥ ለአካባቢ ጥበቃ ትኩረት ሰጥቶ የሚዘግብ ጋዜጠኛ አለማይቱን ይናገራል።
እዚህ የተሰማ ነበር ብዙ ጋዜጠኞች ከሀገሩ የወጡ ትሬኒንግ እንደሚያገኙ በተለያየ በኩል የተደገፉ ይሰሩ ነበር። በዚህ ሙያ ከገባው ጀምሮ እንደ 7 ዓመት አካባቢ እየሆነ ነው እና አብዛኛውን ጊዜ ፖለቲካ ዘገባ ነው ዘግበውና የአካባቢ ጥበቃን በተመለከተ ዘገባዎች ኢትዮጵያ ውስጥ በእኔ እይታ በጣም ሊሚትድ ነው፣ ውስን ነው የሚዘግበው። አካባቢ ጥበቃ ሲባል እንግዲህ አይ ቲንክ ሰፋ ያለ ጉዳይ ነው። ከአየር ንብረት ከለውጥ ጋር ከድርቅ ከመሳሰሉ ብዙ ጉዳዮች ጋር የተገናኘ ነው እና ኢትዮጵያ ውስጥ ያለውን ዘገባ ስመለከተው በጣም ውስን ነው። በተለይ በመንግስት ሚዲያዎች በኩል በብዛትም አላይም፣ አልፎ አልፎ በግል ሚዲያዎች ላይ ያለው በተወሰነ መልኩ እነሱም የሚዘግቡት ዘገባ ሳይሆን በአጋጣሚ ድርቅ ሲከሰት ወይም የበረሃ አንበጣ ሲመጣ ወይንም እንስሳት ሲሞቱ ብቻ በድንገት በካምፔን መልክ ነው የሚዘገበውና ብዙም ሲዘገብ አይቼው አላውቅም።
ሲሳይ ጋዜጠኝነትን ከመቀላቀሉ ቀደም ብለው በነበሩ ዓመታት ግን ኢትዮጵያ ውስጥ የአካባቢ ጥበቃ ጋዜጠኞች ማህበር ተቋቁሞ ጋዜጠኞች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ ዘገባዎችን እንዲሰሩ ይበረታቱ ነበር። በሀገር ውስጥና በውጭ የሚዘጋጁ ስልጠናዎችን ያገኙ ጋዜጠኞችም በጉዳዩ ላይ እውቀቱ ኖሯቸው ስለ ችግሩ ጥልቀት ለህብረተሰቡ ግንዛቤ የማስጨበጥ ስራዎችን ይሰሩ ነበር። በተለያዩ የሀገር ውስጥ የህትመት ሚዲያዎች ላይ ይሰራ የነበረው ውድነ ዘነብ አንዱ ሲሆን በዛን ወቅት የነበሩ ጋዜጠኞች በብዛት ከሀገር መውጣታቸው ለአካባቢ ጥበቃ ዘገባ መመናመን አስተዋጽኦ አድርጓል ይላል።
እዚህ ሀገር ውስጥ የቀረ ነው አየ ነው ስናየ ልክ አይደለም። በቃ ሁሉም ነገር ከዛፍ መትከል ብቻ ጋር ተያያዘ። አብዛኛው ኢንቫይሮመንት በጣም ሰፊ ነው። ኢንቫይሮመንት ማለት እነ ዶክተር ተወልደ እነ ፕሮፌሰር ሽብሩ ያሳዩን ዲፊኒሽን ይገ ጠፋ። ሁሉምነት የሀገራችንም ነገር በጣም አስቸጋሪ ሁኔታ ውስጥ ገባ። ዝም ብሎ ሁሉም ነገር ሆነ ፖለቲካ ሆነ። የትኛው አይነት ጄኔቲካሊ ሞዲፋይድ ይግባ አይግባ የሚያውቅ ሰው የለም። ምን አይነት ጎርፍ እንደሚከሰት የሚያውቅ ሰው የለም። ምን ይተከል ምን አይተከል፣ ብቁ ናቸው ብቁ ነው፣ ማንም ፕሮቲቭ የሆነ ነገር የለም።
የአየር ንብረት ለውጥ በኢትዮጵያ የተለያዩ አደጋዎችን እያስከተለ ነው። ለምሳሌ ከቅርብ ዓመታት ወዲህ እየተከሰተ ያለው ድርቅ በ40 ዓመት ውስጥ ያልታየ ሲሆን በሚሊዮኖች የሚቆጠሩ አርሶ አደሮችንና አርብቶ አደሮችን ለሞት ለስደትና ለረሃብ አጋልጧል። በምስራቅ አፍሪካም ባለፈው ዓመት ብቻ ከ13 ሚሊዮን በላይ እንስሳት በድርቅና በጎርፍ አደጋ ሲሞቱ በመቶ ሺዎች በሚቆጠር ሄክታር ላይ የነበረ ሰብል መውደሙን የኦክስፋም መረጃ ያሳያል። ታዲያ ለምን ሚዲያው ትኩረት ነፈገው? ውድነህ
ምንም አቅም የለም። በሚያስደንቅሽ ሁኔታ የህዝብ ቁጥሩ ስንት እንደሆነ የሚያውቅ ሰው እንኳን የለም። መጀመሪያ የሚነሳው ከሱ ስለሆነ በጣም የህዝብ ቁጥሩ የተስፋፋ ናት። ስለዚህ እነዚህ ሰዎች ምንድን ነው መንጥረው ምናምን ነገር መኖር አለባቸው። አንድ እንኳን ኤንቫይሮንመንታል ኢምፓክት አሰስመንት ሰርቶ የሚገባ።
ችግሩ የብዙ ነገሮች ድምር ነው የሚለው ሲሳይም የአየር ንብረት ለውጥ የሚሰጠው ትኩረት አነስተኛ መሆኑም አስተዋጽኦ እንዳለው ያብራራል።
ከአንድ ዓመት በፊት የነበሩት ለተከታታይ ዓመታት የነበሩት እዛ ሶማሊያ አካባቢ የነበሩት ችግሮች ሪሶርሱ ሳይጠፋ ነገር ግን ቦታው ላይ የቅድመ ዝግጅት ስራ ሳይሰራበት ወይም ለገበሬዎች ተገቢ ጥንቃቄ ሳይነገራቸው የደረሰባቸው ጉዳት ነው እና እሱ ጉዳት እንግዲህ በሚሊዮን የሚቆጠሩ እንስሳቶች ሞተዋል። ሚሊዮን የሚቆጠሩ ሰዎችን በዛው ልክ የእንስሳቶቻቸውን ስላጡ ኢኮኖሚያቸው ደቆ የሰዎች ጠባቂ ሆነዋል እና ያ እንግዲህ የሚያሳየው አንደኛ መንግስት እንደ ፌዴራልም እንደ ክልል መንግስትም ለአካባቢ ትኩረት ያለመስጠት እና ከዛ ባለፈ ደግሞ ሚዲያው ዋይ ብሎ ለምን ብሎ ባለመጠየቁ ምክንያት ተደጋጋሚ የሆነ ክስተት ሲከሰት እናያለን እና አሁንም ችግሩ በጣም ሲበዛ ሚዲያዎች ያን ጉዳይ ሲያንጸባርቁት ነበር። ነገር ግን ጉዳዩ ተረስቶ አሁን ያ ችግር የሚመለስም አይመስልም።
የዓለም ሙቀት መጠን እየጨመረ በሄደ ቁጥር በአየር ንብረት ለውጥ ምክንያት የሚደርሱ ተጽዕኖችም እንዲሁ ተባብሰው መሄዳቸውን ይቀጥላሉ። እነዚህን ችግሮች ህብረተሰቡ አውቆ እንዲዘጋጅ መንግስትም ትኩረት ሰጥቶ የሰዎችንና የእንስሳትን ህይወት ማዳን የሚያስችሉ ፖሊሲዎችን ተግባር ላይ እንዲያውል ግፊት ለማድረግ የሚዲያው ሚና ከፍተኛ መሆን እንዳለበት ሲሳይ ያሰምርበታል።
ትልቁ ችግር ግን አብዛኛዎቹ የኢትዮጵያ ሚዲያዎች አዲስ አበባ ቤዝ ያደረጉ ናቸው። አዲስ አበባ ላይ ነው መሰረታቸው የጣሉት። ሚዲያው ተደራሽ መሆን አለበት። እዛ አካባቢ ያሉትን ችግሮች በተለይ ትላልቅ የስቴት ሚዲያ የምንላቸው፣ የህዝብ ሚዲያ የምንላቸው፣ የመንግስት ሚዲያ የምንላቸው ሚዲያዎች በተለይ እነሱ ሀብቱም ስላላቸው አሁን እዛ አካባቢ ያለውን ችግር እና መደረግ ያለበትም ቀጣይም ሌላ ችግር ሊመጣ ቢችል ቅድመ ጥንቃቄ መደረግ አለበት እና ሚዲያው በዚህ ረገድ ተለያየ ኃላፊነት አለበት። የሚመለከታቸውን አካላት በመወትወት ያን የነበረውን ችግር ድጋሚ እንዳይመጣ አሁንም ማሳያዎችን በመጥቀስ ጫና ማሳደር መቻል አለባቸው።
በየዓመቱ በሚከበረው የዓለም ፕሬስ ነጻነት ቀን የአካባቢ ጥበቃና የአየር ንብረት ጋዜጠኞች በተለየ ሁኔታ ትኩረት ሲሰጣቸው ለመጀመሪያ ጊዜ ነው። ዓለም ከዚህ በፊት ታይቶ በማያውቅ ሁኔታ ድንገተኛ ለውጦች እያስተናገደች መሆኑንና በዚህ ምክንያት በወደፊት ትውልዶችና ህልውና ላይ ስጋት መፈጠሩን ያመለከተው የመንግስታቱ ድርጅት ጋዜጠኞችና የሚዲያ ተቋማት ህብረተሰቡን በማስተማር ለውጡን ለመዋጋት የሚደረገውን ጥረት የመደገፍ ኃላፊነት እንዳለባቸው አስምሮበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለቀደመው ዘገባ አመሰግናለሁ። ወደ ሌላ ዘገባ ስንሻገር የአውሮፓ ህብረት የኢትዮጵያ ባለስልጣናት ስደተኞችን በመመለስ ረገድ ለሚደርሷቸው ተደጋጋሚ ጥያቄዎች ተገቢ ምላሽ በጊዜው ባለመስጠታቸውና በፈቃደኝነትም ሆነ በበጎ ፈቃደኝነት ያልተመለሱ ስደተኞችን መልሶ የማደራጀት ስራዎች ዙሪያ ጉድለት በመኖራቸው ምክንያት በኢትዮጵያ ላይ የቪዛ አሰጣጥ ሂደቱን ማጥበቁን ሰኞ ዕለት አስታውቋል። የህብረቱን መግለጫ በብራሰልስ የሚገኘው የኢትዮጵያ ኤምባሲ አስደንጋጭና የኢትዮጵያ ዜጎችን ወሳኝ ሁነቶች ለማጣራት የምታደርገውን አታካች ሂደት ግንዛቤ ውስጥ እያላገናዘበ ነው ብሏል። ለመሆኑ ይህ የህብረቱ ውሳኔ ምንን ያመለክታል? በዜጎች ላይ የሚያሳድረው ጫናስ ምን ይመስላል? ስትል ኤደን ገረመው ተከታዩን ዘገባ አሰናድታለች።
የአውሮፓ ህብረት በዚህ ሳምንት መጀመሪያ ሰኞ ዕለት ለኢትዮጵያውያን የሚሰጠውን የቪዛ ሂደት ለማጥበቅ መወሰኑ ሲያስታውቅ በማግስቱ ማክሰኞ በብራሰልስ የሚገኘው የኢትዮጵያ ኤምባሲ የኢትዮጵያ መንግስት ከአውሮፓ ህብረት ጋር እየተባበረ ባለበት በዚህ ወቅት ይህ ውሳኔ መወሰኑ አስደንጋጭ ነው በማለት ጉዳዩን ምክር ቤቱ በድጋሚ እንዲያጤነው ጠይቋል። ከህብረቱ ውሳኔዎች መካከልም ኢትዮጵያውያን ተጓዦች በአንድ ጊዜ ተደጋግመው መመላለስ የሚችሉበትን ቪዛ እንዲያገኙ የሚያደርገውን ህግ ያገደ ሲሆን በተጨማሪም 15 ቀናት የነበረው የቪዛ ቀጠሮ ወደ 45 ቀናት አሳድጓል። እንዲሁም ዲፕሎማቶች ጭምር የቪዛ ክፍያ እንዲከፍሉ የደነገገ ነው። በቅርቡ አውሮፓ የሚካሄድ አንድ ዝግጅት ላይ ለመሳተፍ በአንደኛው የአውሮፓ ሀገር ለቪዛ አገልግሎት መመልከቱን የሚገልጸው ጋዜጠኛ ሳሙኤል አሰፋ የቪዛ ቀጠሮ ጊዜ መራዘሙና የቁጥጥሩ ጥብቅ መሆን ከእቅዱ እንዳያስተጓጉለው ስጋት አለው።
የአውሮፓ ህብረት በኢትዮጵያውያን ተጓዦች ላይ በተለይ ወደ አውሮፓ ህብረት አባል ሀገራት የሚደረግ ጉዞ ላይ የጉዞ ማዕቀብ ጥሏል። እንደሚታወቀው ሰሞኑን ይሄ ጉዞ ማዕቀብ ከሁለት ጊዜ በላይ ኢትዮጵያውያን ወደ አውሮፓ የሚያደርጉትን ጉዞ የሚገድብ እና የተለያየ ተጽዕኖ የሚኖረው ነው። በተለይ በኢትዮጵያውያን ላይ ወይም ደግሞ እንደኔ በግልም በተለያዩ ምክንያቶችም ጉዞ የሚያደርጉ ኢትዮጵያውያን ላይ ተጽዕኖ ይኖረዋል። ይሄ እንግዲህ በኢትዮጵያን የዲፕሎማሲ ውድቀት የሚያሳይ ነው ማለት እችላለሁ። እውነት ለመናገር 15 ቀን የነበረው የቪዛ ፕሮሰስ ወደ 45 ቀን እንዲያድግ ተደርጓል። ይሄ ደግሞ እንግዲህ በተለያዩ ምክንያቶች የሚጓዙ ሰዎች ጊዜው እንዲያልፍባቸው ወይም ደግሞ በተደጋጋሚ የሚጓዙ ሰዎችን ማዕቀብ የሚጥል ነው። በነገራችን ላይ ማዕቀቡ ግልጽ አይደለም ምንድን ነው የሚለው፣ ሌሎች የጉዞ ማዕቀቦችም ተግባራዊ ይሆናሉ የሚል ምን ምን እንደሆኑ አዲሱ ማዕቀብ ወይም ደግሞ ክራይቴሪያ ምን እንደሆኑ በግልጽ አልተቀመጠም።
በተባበሩት መንግስታት ድርጅት ውስጥ በስደተኞች ጉዳይ ኮሚሽንና የተለያዩ ቢሮዎች ረዥም ዓመታት ያገለገሉት በአሁን ሰዓት ለአውሮፓ ህብረት በግል የማማከር አገልግሎት የሚሰጡት የስዊድን ነዋሪ አቶ ባይሳው አቆየ ይህ ውሳኔ ከ10 ዓመት ወዲህ ሲጠበቅ የነበረ መሆኑን ገልጸው ኢትዮጵያም ከዚህ ቀደም ስደተኞችን ለመመለስ ድጋፍ ከመቀበሏና ካለማስፈጸሟ ጋር የሚያያዝ ነው ይላሉ።
ኖርማል አሰራር ነው። ጥንካሬዎችንም ለመቅጣት አይደለም፣ ወይ ኢትዮጵያ መንግስትን ለመቅጣት አይደለም። ይህ ነገር ወደ 10 ዓመት በፊት ነት ነው የተቀረበው ያን ከዶክተር አብይ በፊት በነበረው የኢህአዴግ መንግስት ጊዜ ብዙ የተደረጉበት በብዙ አስር ሺዎች የሚቆጠሩ ኢትዮጵያውያን የጥገኝነት ጥያቄያቸው ውድቅ ተደርጎባቸው ለብዙ ዓመት አውሮፓ በሙሉ የአውሮፓ ህብረት ሀገራት በህገ ወጥነት ሳይሆን መንግስት ልመልሳቸው ባለመቻላቸው ጊዜያዊ የሁማኒቴሪያን ሌቭል ፈቃድ ተሰጥቷቸው በዛ ጊዜ ባለኝ መረጃ መሰረት በህብረት ከመንግስት ጋር ተደራድሮ እነዚህን 15,000 የሚጠጉ ይመስለኛል፣ በትክክል አላስታውስም ቁጥሩን፣ ወደ ኢትዮጵያ እንዲመለሱ ስምምነት ተደርሶበት ተመላሾቹ ኢትዮጵያ ሲደርሱ የሚቋቋሙበት ተብሎ በብዙ 100,000 ዩሮዎች እንዳውም ከግማሽ ቢሊየን በላይ ብር ነው የሚባለው። ትክክለኛው እንግዲህ የመንግስት ንጥር ስሩን አላውቅም፣ ግን በእርግጠኝነት ብዙ ገንዘብ ተከፍሎ ለኢትዮጵያ መንግስት ተሰጥቶ ነበረ ያኔ።
ይሁን እንጂ ሂደቱ እስካሁን ድረስ ተግባራዊ አይደለም ነው የሚሉት አቶ ባይሳ። በብራስልስ የሚገኘው የኢትዮጵያ ኤምባሲ መግለጫ አታካች የሆነውን የዜጎችን ማንነት ለይቶ የማወቅ ሂደትን ህብረቱ አልተረዳውም ይላል። አቶ ባይሳም ይህ ጉዳይ የኢትዮጵያ መንግስት ችግር ብቻ ሳይሆን በሌሎች የአፍሪካ ሀገራትም የሚደረግ ነው ይላሉ።
የአውሮፓ መንግስታት እነዚህን ዜጎች ወደ ኢትዮጵያ ከመመለሳቸው በፊት ስም ዝርዝራቸውን ለኢትዮጵያ መንግስት ይሰጥና የኢትዮጵያ መንግስት ከነዚህ ውስጥ ዜጎቼ ናቸው የሚላቸውን ምልክት አድርጎባቸው፣ አንዳንዶቹ ደግሞ ማንነታቸው ረላቀሙ መዝገባቸው ረላቀተው ድርግ ቦታቸውን ኢትዮጵያዊነታቸው ላይ ጥርጣሬ ስላለኝ አልፈልጋቸውም ብሎ ከምሰጠው ስም ዝርዝር ውስጥ አንዳንዶቹን ተቀብሎ ሌሎቹ ሪጀክት ያደርጋል። ይሄ ዓለም አቀፋዊ አሰራር ነው እና የኢትዮጵያ መንግስት ግን ኖርማል እንደተነገረኝ ከሆነ ብዙ ሀገሮችም ዜጎቻቸው አንድ የአውሮፓ ወይ አሜሪካ ከደረሱ በኋላ እንዲመጡ አይፈልጉም በተለያዩ ምክንያቶች። አንዱም ሬሚታንስ ጉዳይ ነው። ኢትዮጵያ ተመልሶ ደግሞ እንደገና ሴኩሪቲ ያው ያለውን ችግር ለሌላ ችግር ሆናሉ እንጂ መፍትሄ ስለማያመጡ አውቆ ኤምባሲው በየሀገራቱ ያሉ አምባሳደሮች ለምትላክላቸው ስም ዝርዝር ምልክት አድርገውበት በቶሎ አይመልሱላቸውም።
አቶ ባይሳ ይህንን ችግር አስቀድመው በመረዳት እሳቸውና በአውሮፓ የሚገኙ ምሁራን ጠቅላይ ሚኒስትር አብይ አህመድ በስልጣን ዘመን መጀመሪያቸው አካባቢ ላይ ወደ አውሮፓ በተጓዙበት ወቅት አግኝተው በአውሮፓ የጸረ ስደተኛ ስሜት እያደገ መምጣቱን በማጋራት ምክር ሀሳቦችን መጠቆማቸውን ይገልጻሉ።
በጊዜው ተራድኝ ኢትዮጵያ አውሮፓን በሚዞርበት ጊዜ በጽሁፍ ከደረሰው አንዱ ጥያቄ ይሄ ነበር። አውሮፓ ስደርስ ጥያቄ ያደርሳሉ አውቃለሁ። እኔ የስዊድን ዜጋ ስለሆንኩ የስዊድን መንግስት አቋም አውቃለሁ እና ይህ ጥያቄ ይነሳል። አውሮፓ ስደርስ በጣም ሴድ አቅኗል። በዛን ጊዜ በተስማሙት መሰረት ገንዘብ ተከፍሏል። እነዚህ ዜጎች ኢትዮጵያ ተመልሶ መቋቋም አለባቸው። ምክንያቱም በእነዚህ አውሮፓ ሀገራት አዳዲስ የመጡ ወጣት መንግስታት የፓርቲ መሪዎች ጸረ ማይግሬሽን ናቸው። ስደተኞቹን በምንም ታምር አይፈልጉም። እንዳውም ዝም ብሎ ከምጠመጡ ይታሰሩ እያሉ ነው። እና ከዚህ ሁሉ ችግር አሁን ስደተኞቹ ፍረስትሬት ሆነዋል። ድሮ የነበራቸው ትንሽ ስራ ሰርቶ የመኖር መፍታቸውም እየተነፈጉ ነው። አሁን ስዊድ ነገር ለብዙ ጊዜ አሁን በቅርብ ከዓመት በኋላ ዲፖርት እያደረጉ ነው ሰዎችን። እና ይህ ከሚሆን ከመንግስት ጋር እነሱም መቀበል አለብን።
አቶ ባይሳ አንስተናቸዋል ከሚሏቸው ምክረ ሀሳቦች መካከል ስደተኞቹ ተጨማሪ የሁለት ዓመት ቆይታ ተፈቅዶላቸው በተለያዩ ሙያዎች እንዲሰለጥኑ የሚጠይቅ ሲሆን ተፈጻሚ አልሆነም ይላሉ።
አውሮፓ ውስጥ ቆይተው የሙያ ትምህርት ከቀሰሙ በኋላ ራሳቸው መንግስታቶቹ ይፈልጓቸዋል። ምክንያቱም አውሮፓ ትልቅ የሌበር ክራይሲስ አለ፣ ሰራተኛ የለም እና ሁለት ዓመት ገንዘብ አትስተውበት ካሰለጠኗቸው በኋላ አይመልሷቸውም ወደ ኢትዮጵያና ቻንሱ አለ። ስለ ስዊድን መናገር ይችላለሁ። ዶክተር አብይን ጥያቄ አቅርበዋል። ኢትዮጵያ ከተመለሰ በኋላ የጥያቄ ፎሎ አፕ ያገኘ አይመስለኝም። ምክንያቱም አንድ ስድስት ወር ወይ አንድ ዓመት ሳይቆይ ውጭ ጉዳይ ሚኒስትር ሌላ ነገር ተፈራርሟል ከውጭ ሀገር መንግስታት ጋር እና ኢትዮጵያኖችን መመለስ ጀምሯል የሚል ኢንፎርሜሽን ደረሰኝ በግሌ ዊች አይ ቲንክ ትክክል አልነበረም። ኦፍኮርስ እንዲህ ማለት አይችሉም። የታሰበው የሁለት አመት ስልጠና ጊዜውን እንግዲህ ይሄ ረበሸው።
የአውሮፓ ህብረት አባል ሀገራት ውስጥ የጸረ ስደተኞች አስተሳሰብ በሰፊው እየተስፋፋ መምጣቱና በተለይም በየሀገራቱ ላሉ እንደ ስራ አጥነት የመሳሰሉ ማህበራዊ ችግሮች ስደተኛው በምክንያትነት መነሳቱንም አቶ ባይሳ ገልጸዋል። ይህ የአሁኑ የህብረቱ ውሳኔም በህብረቱ አባል ሀገራትና በኢትዮጵያ መካከል ያለው ትብብራቸው ላይ ደስተኛ አለመሆናቸውን ለመጠቆም እንጂ ለጊዜውም ቢሆን የበረታ ስጋት የለውም ይላሉ።
ጸረ ስደተኛ የሆነ አቋም ገዢ ቦታ ይዟል አውሮፓ ውስጥ። ስለዚህ አሁኑኑ ካልተመለሱ ካልሆነ ደግሞ እንድናረጋለሁ እንጂ ኢትዮጵያ ስለ ብቻ ያነጣጠረ አይደለም። እኛ ምንድነው በሁለት ምክንያት ነው መሰለኝ እንደገና አንደኛ ቁጥራችን ይጅበታል ብዙ ነው ከሌሎች ሁሉ ይበልጣል ሁለተኛ ደግሞ ኢትዮጵያ ውስጥ ባለው ፖለቲካ ሁኔታ ውስጥ አንዳንድ ለምሳሌ የውጭ ሀገር መንግስታት ኢትዮጵያ ላይ ማዕቀብ እንዲያደርጉ የሚወተውቱ ዳያስፖራ ፓርቲዎች ድርጅቶች ስላሉ ይህ ነገር ሲደረግ ልክ በኢትዮጵያ መንግስት ላይ በቃ ጥሩ እርምጃ ተወሰደ ኢትዮጵያ መንግስት ተቀጣ አይነት ነው አይደለም ምንም ፖለቲካ ኮኔክሽን የለውም በጣም ሶፍት የሆነ እርምጃ ነው የተወሰደው እንግዲህ ለአሁኑ ጸጥ ይችላል
አቶ ባይሳ ዋቅያ ይሁን እንጂ ሁኔታው በጥንቃቄ ካልተያዘ ከዚህም የከፋ ሊሆን ይችላል ሲሉ አስጠንቅቀዋል። ስደተኞቹ ወደ ሀገር ከመመለሳቸው በፊት የተለያዩ ስልጠናዎችን እንዲያገኙ በኤምባሲ ወይም በውጭ ጉዳይ ቢጠየቅ የተሻለ አማራጭ እንደሆነም ጠቁመዋል። የአሜሪካ ድምጽ በጉዳዩ ላይ የውጭ ጉዳይና የአውሮፓ ህብረትን ተጨማሪ ሐሳቦች ለማካተት ያደረገው ጥረት አልተሳካም። በሌላ በኩል ህብረቱ ይፋ ያደረገው መረጃ መሰረት ኢትዮጵያ ከጎርጎሮሳውያኑ 2020 እስከ 2021 ባለው ጊዜ ውስጥ ወደ ሀገራቸው እንዲመለሱ ከታቀዱ ዜጎቿ ውስጥ 10% ብቻ መመለሷን አመልክቷል። ይህ ሁኔታም የህብረቱን አባል ሀገራት ያሳሰበ መሆኑን ተመልክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደመው ዘገባ አመሰግናለሁ። ኢትዮጵያን የባህል ዋዜማ ግብይትን በተለያየ ድባብ እያሳለፉ ነው። ኬኔዲ አባተ ድባቡን ያስቃኘናል።
በአዲስ አበባ ሾላ ገበያ ከወትሮው ደመቅ ያለ የግብይት እንቅስቃሴ ይስተዋላል። ገበያውን በይበልጥ ያደመቀው ደግሞ ለፋሲካ በዓል የሚውሉ የተለያዩ ምርቶች ግብይት ነው። በስፍራው አግኝተን ያነጋገርናቸው አስተያየት ሰጪዎች በአንዳንድ የበዓል ፍጆታ ምርቶች ላይ ጭማሪ፣ በአንዳንዱ ላይ ደግሞ ቅናሽ መኖሩን ተናግረዋል። ጉልላት ዳኛቸው ከአስተያየት ሰጪዎቹ አንዱ ናቸው።
የበዓሉ ድባብ እንግዲህ ዞር ዞር ብዬ ዶሮ አይቻለሁ። ዋጋውም ከ1600 አሁን ትላንት 1600 ነበር፣ አሁን 1200 ገብቷል። ሌላው በግ ነው። ያው በየቦታው ጠይቄ ነበር ትላንትና፣ ዝቅተኛው 10000 ብር ነው። ከዛ በላይ ነው በሙሉ ያለው ፍየሉም በጉ። ከፍ ያለበት ስንጠይቃቸው መንገድ ዝግ ነው፣ ገጠር ብዙም አንመጣም የሚል ነው። ስለዚህ ዋጋው እየናረ ነው የመጣው፣ ምንም ማድረግ አንችልም ነው እያሉ ያሉት። ዋጋው ጨምረዋል። የጊዜ ሁኔታ ነው፣ ያው በየአቅጣጫው የሚታይ ነገር ነው። ስለዚህ ሰላሙ፣ ፍቅሩ እንዲመጣ መተዛዘኑ፣ መተሳሰቡ ቢኖር ደስ ይለኛል። ምክንያቱም ሰዎች ነን፣ እንደ ሰው እንተያይ ብዬ ነው ማስብ።
በቃኛቸው የበዓል ፍጆታ ምርቶች ላይ ከወትሮው የተወሰነ የዋጋ ጭማሪ እንዳለ የሚገልጹት አቶ ትልቁ ዓለም ተስፋዬ ደግሞ መንግስት የዋጋ ንረቱን ለማረጋጋትና ለዚህ አንዱ ምክንያት ነው ያሉትን ሰላምን ለማረጋገጥ መስራት እንዳለበት ይመክራሉ።
ገበያው እንደምታየው ዶሮ ተራ ዶሮዎችም እንደምታየው እስከ 3 እስከ 4 እስከ 5 ይላሉ። በኤርፎራ እስከ 7 ይላሉ። ሽንኩርት እስከ 60 ብር አለ። ዘይት እስከ 80፣ ሌላው ቅቤም እስከ 6 አለ፣ እስከ 7ም አለ። ከብቶ አንጻር ትንሽ በአሁኑ ጨመር ያለ ነው። አሁን ኑሮ እየጨመረ ነው እንደምታዩ፣ አካባቢውም እንደምታዩ ኑሮ እየጨመረ ነው። ስለዚህ መንግስት ይህን አይቶ ዋጋው ማስተካከል አለበት። ግጭቶች በሰላም እንዲፈቱ በሰላም ማድረግ ያለበት መንግስት ነው።
በሌላ በኩል ከአምራቹ ቀጥታ ለማህበረሰቡ ምርት እንዲደርስ በሚል በተለያዩ አካባቢዎች የተቋቋሙ አነስተኛ የግብይት ስፍራዎችና የሸማች ማዕከላት ምርቶችን በተመጣጣኝ ዋጋ እያቀረቡ መሆናቸው የዋጋ ንረት ጫናውን እየቀነሰ እንደሚገኝ ገለጹም አሉ። ሸዋዬ ደቻሳ ከነዚህ ስፍራዎች በአንዱ ሲሸምቱን ያገኘናቸው።
የበዓሉ ድባብ እንግዲህ አሁን አርብ ላይ ነው ያለነው። ዛሬ ስግደት ነው፣ እየሰገድን ነው ዛሬ የምንገዛው። ነገ ደግሞ ነው ገበያው በጣም እየጦፈ የሚሄደው። አሁን ያለነው እንግዲህ እዚህ ትንንሾች እነኚህ ሸማቾች የሚያቀርቡልንን ነው እየገዛን ያለነው። አሁን እነሱ ገበያውን ደህና አድርገው ይዘውታል። አሁን እነሱ ባይኖሩ እንቁላል 8 ብር እናገኛለን ብለን አናስብም። ሽንኩርቱም ቆንጆ ነው፣ 50 ብር ገዝተናል። ዘይት ነው፣ ዘይት ትንሽ ያዝ ብሏል። ዘይት 1100 ብር ነው፣ እሱ ትንሽ ከፍ ብሏል እንጂ በተረፈ ደህና ነው፣ ቆንጆ ነው። እንዲህ አይነት ገበያዎች ደግሞ በየቦታው ቢሄዱ፣ አሁን ለምሳሌ የሌለባቸው አካባቢ ቢሄዱ ተቀናንሰው ጥሩ ነው ብዬ አስባለሁ።
ወርቅነሽ ዘገየም መሰል አስተያየት ሰጥተውናል።
የአመት በዓል ገበያ ልገበያ ይ ነው የመጣሁት። የዘንድሮ የአመት በዓል ገበያ ከአምናው የተሻለ ነው። በአሁን ሰዓት ላይ መንግስት በዚህ በገበያ ላይ የሰራው ስራ በጣም ቆንጆ ነው። በሸማቾች ደረጃ ብዙ ነገሮች ቀንሰዋል። እንቁላል አለ፣ ቅቤ አለ፣ ብዙ ነገሮች አሉ። ስለዚህ ከአለፈው አመት መንግስት በተሻለ ደረጃ ለገበያተኞች ጥሩ አቅራቦትን አድርጓል።
በሌሎች የኢትዮጵያ አካባቢዎችም የበዓል ግብይቶች በመከናወን ላይ ናቸው። በተለያዩ አካባቢዎቹ ግጭት ካለበት የአማራ ክልል ባህር ዳር ከተማ በስልክ ያናገርናቸው አንድ አስተያየት ሰጭ ስለ በዓሉ ድባብና ስለ ገበያው ሁኔታ ተከታዩም ብለዋል።
የበዓል ድባቡ ከሞላ ጎደል ደህና ነው። ከብት ገበያው ላይ በጉግላ ትንሽ ወደ ሰላማዊ እንቅስቃሴ አለ። አሁን ዞሮ
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም በዓል ይሁንላችሁ።